የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያልን የተለመደውን የዘወትር ሰላምታችንን እያስቀደምን የኢትዮጵያ አንድነት ሬዲዮ የዛሬ የነሐሴ 7 ቀን 2009 ዓ.ም ምረት ወይንም እንደ አውሮፓውያን አቆጣጠር የኦገስት 13 2017 ቅንብራችንን ይዘን ቀርበናል። በቅድሚያ ተድህረ ገጽ የተገኙ ሁለት ጽሑፎችን በተከታታይ ይደመጣሉ። በመቀጠልም የሳምንቱ ዋና ዋና ዜናዎች ይቀርባሉ። ተዜናዎች በኋላ የሀገራችን ፖለቲካ የሚዳስስ አንድ ጽሑፍ ይደመጣል። በመጨረሻም የሬዲዮኑ ሳምንታዊ መልእክት ተቀርበ በኋላ የስርጭታችን ጊዜ ይጠናቀቃል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም የዕለቱን ስርጭት አሁን ጀምረናል።
Oh, የአማራ ተጋድሎ ለኢትዮጵያ አንድነት የገጠሙት የትግል ፈተናዎች። ዛሬ የአማራ ተጋድሎን እድገት ከሶስት አንጻር የሚፈታተኑት ክስተቶችን ማየት ይቻላል ይላሉ ጸሐፊው አቶ ተስፋዬ መኮንን። አማራ በቅድሚያ ራሱን ለማዳን ብሎም ኢትዮጵያን ለመታደግ ከትግሬ ነጻ አውጪ የሚሰነዘርበትን የዘር ማጥፋት ዘመቻን መክቶ በአሸናፊነት ለመወጣት ውስብስብ ትግል ውስጥ ገብቷል። ከዚህ ውስብስብ ትግል ድላማ ሆኖ መውጣት ማለት ኢትዮጵያዊነትን ያካተተ ትግልን ማራመድን ታሳቢ ያደረገ መሆኑን መቀበል ያስፈልጋል። በመሆኑም ይህ ትግል ድላማ ሆኖ ይወጣ ዘንድ ብቻውን በአማራነት ብቻ ተነጥሎ ድላማ ሊሆን እንደማይቻል መቀበል ግዴታ ይሆናል። ይህንን የትግሉን የሁለትዮሽ ባህሪ እውነትነት ጠላትም በሚገባ ተቀብሎታል። የዚህ አማራ ህልውና ከኢትዮጵያ አንድነት መረጋጋት ጋር እንዳይላቀቅ ሆኖ አብሮ በታሪክ የተገመደ መሆን የቆረጡ ጠላቶች የሆኑትን ህወሓትን፣ ሻቢያንና ኦነግን አሰልፎበታል። እነዚህ የሪዮት መሰረታቸውን ኢትዮጵያን እንደ ታሪካዊ ሀገር በመጥላት ላይ የገነቡና ግንባር የፈጠሩ የጥፋት ኃይሎች ምንጊዜም ቢሆን አማራን የሴራቸው ማርከሻ ደመኛ ጠላታቸው አድርገው ከመውሰድ አይመለሱም። አማራንም ሳያጠፉ ኢትዮጵያን ማጥፋት እንደማይችሉ በሚገባ የጨበጡት እውነት ነው። አማራም እነዚህን ኃይሎች ሳያጠፋ ህልውናውንም ላያረጋግጥ የእሱነቱ መገለጫ አድርጎ የሚመለከታትን ኢትዮጵያንም ከወደቀችበት ላያነሳ ነውና በሁለቱ መሃል የሚደረገው ትግል ውስብስብና ረጅም መሆኑ አይቀሬ ነው። ይህ በግልጽ አማራን ለማጥፋት ፕሮግራም ነድፎ ለሚደግፈው ነገዱ የጥላቻ ሪዮት አስጨብጦ ጦሩን አሰማርቶ ፍጅት በመፈጸም ላይ የሚገኝ ሰፊ የጥላት ግንባር ነው። የአማራው ዋና የትግል ትኩረቱ በእነዚህ ኃይሎች ላይ መሆኑ ሊዘነጋ አይገባም። ድልና ሽንፈቱም የሚወሰነው በእነዚህ መሃል ይሆናል። ሌላው የአማራ ተጋድሎን የገጠመው ተጻራሪ ኃይል በሰፊው የወገን ኃይል ውስጥ የተነሳው አድርባይ ፖለቲካ ነው። አድርባይ ፖለቲካ በገበሬ አዝመራ ውስጥ እህሉን ከሚያቀጭጭበት አረም ጋር የሚመሳሰል ነው። በእህሉ ውስጥ መስሎ ይበቅልና የሸቱን ለምለም ንጥረ ነገሮች ስሩን ዘርግቶ እየበላበት እንዳያድግ አድርጎ በመጨረሻም አዝመራውን እንዳለ ያጠፋዋል። አድርባይ ፖለቲካም በአንድ አገር ውስጥ መስሎ አዳሪ ነው። ቁልጭ አለና ግልጽ የፖለቲካ መስመር ነጥሮ እንዳይወጣ ከግራና ቀኙ እየተወራጨ የፖለቲካ መተራመስ ይፈጥራል። በመሸበት አዳሪ ነው። ከማይቧደነውና ከማይፋታው የለም። ዓላማው ፖለቲካውን የተጎለጎለ ልቅቃት ማድረግ ነው። በዚህ የጨለመና የተዝረከረከ የፖለቲካ ጉዞ የሚያተርፈው አድርባይ ፖለቲካ ነው። በዚህ ግርግር መሃል በአጋጣሚ ሊመጣ በሚችል የህብረተሰብ ክፍተት ተጠቅሞ ከፊቱ የሚያገኘው ኃይል ጋር በመጣመር የሥልጣን ሰገነት ላይ መፈናጠጥ የሚመኘውና የሚጠብቀው ጊዜ ነው። ይህ አድርባ ኃይል የዚህ መሰሉ የሥልጣን አጋጣሚ እንዳይመጣ የሚያደርጉ ኃይሎች ብሎ እንደ ጠላት የለያቸውን ኃይሎች ለማግለልና በጠላታቸው ለማስመታት ሌት ተቀን ይሠራሉ። ይህን ጎዳና የሚከተል አድርባይ ኃይል በሀገራችን የፖለቲካ መድረክ ላይ እንደ አዲስ ክስተት መነሳቱን ማንም ያውቀዋል። ስምን ተግባር ይገልጠዋልና ስሙን አላነሳም ይላሉ ጸሐፊው። ይህ ኃይል ዛሬ ህወሓትን ቁርጥ በሚያስብል መልኩ የአማራን ተጋድሎ ቢችል ነጥሎ ለመምታት፣ ባይችል ደግሞ ለወያኔ አቀብሎ ለማስመታት በመሥራት ላይ ይገኛል። ቁርጥ እንደ ህወሓት የአማራውን ተጋድሎ ለብቻው ለማስቀረት ትግሉን ከሀገራዊ ወደ ክፍለ ሀገራዊ እንዲበታተንና ጎጥ ሰራሽ እንዲሆን ሌት ተቀን እየሠራ ይገኛል። በዚህ ከህወሓት ጋር በግንባር ባንድ ላይ ሊያስቆም በሚያስችለው የጸረ አማራ ተጋድሎ ውስጥ ይገኛል። ከዚህ የዓለም አንድነት አኳያ ለአድርባይ ፖለቲካው ከህወሓት ጋር ግንባር ለመፍጠር እንቅፋቱ የህወሓት በልቷል ጠግባይነትና ለማካፈል ዝግጁ አለመሆን ብቻ ነው። የወደፊቱን እንጠብቅ። ይህም አይሆንም አይባልም። ለአማራው ተጋድሎና ለኢትዮጵያ አንድነት እውን መሆን ስንል በአንድ በኩል ይህንን የህወሓትንና የአድርባይ ፖለቲካን በፊርማ ያልተገለጠ የአንድዮሽ የጋራ ትግላቸውን ለማክሸፍ መሥራት፣ በሌላው በኩል ደግሞ በተግባር ያማራን ተጋድሎ ከኢትዮጵያ አንድነት ትግል ጋር በጥብቅ ለማሰር እንዲቻል ከመላው አንድነት ኃይሎች ጋር የተባበረ የትግል መድረክ መፍጠር ለማራው ተጋድሎ ጊዜ የማይሰጠው ተግባር ይሆናል። ይህ ከሁሉም የቋንቋ ማህበረሰብ ዘንድ የሚመጡትን የአንድነት ኃይሎችን ወደ ትግሉ እንዲገቡ ከማድረግ ትግላችን ጋር መቀናጀቱንም ማረጋገጥ ወሳኝ ይሆናል። ለአማራው ተጋድሎ ሶስተኛውና ወሳኙ የትግል መስክ በራሱ በአማራው ውስጥ ያለ በሰላማዊ ትግል ልንፈታው የሚገባ መለስተኛ ልዩነት ነው። የአማራውን የተጋድሎ ፍልስፍናን አስመልክቶ ሶስት የሚታዩ መለስተኛና ተቻቻይ ልዩነቶች ይታያሉ። ዋናውና ወሳኙ አቋም በአማራ ተጋድሎ ዙሪያ የተሰለፈው ሰፊው የአማራው ህዝብና ከጎኑ ቆመው በፖለቲካ ተደራጅተው ጠመንጃን ስተው በሰላማዊ ትግል ከጥላት ጋር እየተናነቁ በመታገል ላይ ያሉትን ያካትታል። ይህ ሰፊ የአማራ ህዝብ ተጋድሎ አማራን የመታደግና ኢትዮጵያን አንድ የኮራች ሉዓላዊት ሀገር የማድረግ ግብን የአንድ ሳንቲም ሁለት ገጽታ አድርጎ የሚመለከት ወገን ነው። ሌላው የወዳጅ ክፍል ይህንን የሁለትዮሽ የመሰል ትግል ስልትን ያልተገነዘበው የአማራው ምሁር የተባለ የሚከተለው የቁም ተመልካችነት አባዜ ነው። ይህ ወገን በኢትዮጵያዊነቱ የማይደራደር ነው። ይህ ሸጋ አቋምና የአማራ ተጋድሎ የሚፈልገውና እንዳይሸራረፍም አጥብቆ የሚታገልለት ነው። ይሁንና በዛሬቱ ኢትዮጵያ የጎሳ ፖለቲካ ብቻ እንዲገን በተደረገበት ኢትዮጵያዊነትን ማንሳት በሚያስቀጣበት የአንድነት ጥያቄ በፈለገ የፖለቲካ ቅርጾ እንዲኖር በማይፈቀድበት የትግሬዎች አገዛዝ እንደ ቀድሞ በአንድነት ጥላ ስር የኢትዮጵያን ዳግም መነሳት እውን አደርጋለሁ ማለት ቅዠት ነው። ይህ የአንድነት ጠበቃ የሆነ ወንድማችን ከዚህ ቅዠት ነቅቶ የአማራውን ተጋድሎ በመቀላቀል የአንድነት ጸር የሆነውን ህዋትን ድባቅ በመምታት የፖለቲካ ህልሙን እውን እንዲያደርግ ማስተማር አስፈላጊ ይሆናል። ያለውና ወደዚያ የሚወስደው መንገድ ይህ ብቻ መሆኑን ሳንታክት ልናሳየው እንፈልጋለን። ስለዚህም ሳትዘገይ ከአማራ ወገንህ የተጋድሎ ትግል ጋር ተቀላቀል። እንዲህ በማድረግም ወገንህንም ሀገርህንና ራስህንም ነጻ አውጣ። በመጨረሻ የምመለከተው ከአማራው ወጣት ውስጥ የማይናቅ ቁጥር ያለው ክፍል የሚከተለው የተሳሳተ የፖለቲካ አካሄድ ነው። ዛሬ በጊዜ ካልታረመ ነገ ይዘገያል። ይህ የወጣት ክፍል በህዋት የጭካኔ አገዛዝ ውስጥ ተወልዶ ያደገውንና ከልጅነት ጀምሮ በውስጡ ያደገውን ይጠቀልላል። በዘመዶቻቸው ላይ የደረሰውን ጭካኔ ተመልክቷል። በእነርሱም ላይ ብዙ ግፍ ተስተናግዷል። ይህ ሁሉ መዋረድ፣ መገፋት፣ መገደልና መሰደድ የሚፈጥረውን ንድመት ባይኑ ያየውና የከፈለው ብቻ ነው የሚያውቀው። በዚህ ግፊትና ከፖለቲካ ንቃት ጉድለት ምክንያት የአማራ አክራሪነት ዝንባሌ እስረኛ የመሆን አደጋ ውስጥ መውደቁ እየታየ ነው። እነዚህ ወገኖች እውነተኛ የአማራ ሕዝብ ደህንነት የሚጠበቀውና ለእድገት የሚበቃው ከኢትዮጵያ ተለይቶ ለራሱ ለአማራው ብቻ የሚሆን የግዛት ባለቤት መሆን ሲችል ነው ብለው ያምናሉ። በተሳሳተ መንገድና የህዋትን የተጋነነ የጸረ አማራ ድራማን ሁሉም ሕዝብ የሚጋራው አድርጎ በመውሰድ ከኢትዮጵያ የመሸሽ የስሜት ግፊት ከፍተኛ አሉታዊ ሚና እንደተጫወተ ይታያል። ይህ ሊያሰፉለት የሚመኙት ጥብቆ ለታላቁ የአማራ ሕዝብ የሚሆን ልብስ አይደለም። የአማራ ሕዝብ ሰፊ ነው፣ በቁጥር አንገልጠውም። በሀገሪቱ ውስጥ የተዘራ ሕዝብ ነው፣ የተዋለደ ነው። ውልደቱ በሥጋ ብቻ አይደለም፣ በመንፈስም ኢትዮጵያን የያዘ ሕዝብ ነው። ዛሬ በሀገሪቱ ውስጥ ወያኔና ኦነግ የዘሩት የጥላቻ ዘር ከላይኛው ቆዳ ዘልቆ የገባ አይደለም። ተማረ በተባለው ክፍል ውስጥ ሆነው ድምፃቸውን ለማሰማት በመቻላቸው ከሚጮሁት ዘረኛ ምሁራን ዘልቆ በህብረተሰቡ ውስጥ የገባ መልእክት አይደለም። በመሆኑም የአማራ ሕዝብ ከሌሎች የቋንቋ ማኅበረሰብ ወንድሞቹ ጋር እጅ ለእጅ ተያይዞ ገና ያላለቀ ኢትዮጵያን አንድ የማድረግ የጋራ ተልእኮ እንዳለው ለእነዚህ ወገኖቻችን ማስረዳት ይገባል። አማራ እንደ ሕዝብ ጸንቶ የሚኖረው ከኢትዮጵያ በመሸሽ ሳይሆን የተለመደውን ታሪካዊ ድርሻውን ማበርከት ሲችል ይሆናል። ይህንን የአማራ ወጣት ካልጨበጠ ከፍተኛ የሆነ ታሪካዊ ወንጀል በራሱ ሕዝብ መፈጸሙ መሆኑን በግልጽ መንገር ይገባል። የአማራ ሁሉና ተጋድሎ ለኢትዮጵያ አንድነት ዋስትና ነው። ትግሬ ወያኔዎች በሚዘሉበት ሀገር ድንበር ጎረቤት ሀገር በሚያሸብሩበት የጥፋት ዘመን መሳሪያን አስረክቡ ማለት ራስህን ግደል ማለት አይደለምን? ሁላችንም እንደምናውቀው በአሁን ጊዜ ህዋት በጣም የተጨነቀበት ሰዓት ነው። ስለዚህም ያሰበው ጥጋብ የተሞላበት እቅዱ ሊሰናከልበት ስለሆነ ብዙ አዘናጊ ትኩረት አደብዛጅ በደም በተቀነባበሩ ትርኢቶችን በማከናወን ላይ ይገኛል። እና ይህ በርግጥ የተባባሰ የመጣው ከህግ ሰብአዊ አለመታዘዝ በተለይ በአማራና ኦሮሞ ነገዶች ጎልቶ እየታየ ነው። ለአማራዎች በርግጥ ከምንም ነገር በላይ ጉዳዩ የማንነትና ህልውና ጥያቄ ሆኖ ሳለ ለተቀሩት ኢትዮጵያውያን ግን የመብት ኢኮኖሚና ፖለቲካዊ ጥያቄዎች ናቸው። ይህን እውነታን ነው በአንድነት ጎራ ውስጥ ያሉት ሁሉ በፍጹም ሊረዱት ያልቻሉት። ይህንንም ሀቅ በቅጽበት ዘገባ በሚደርስበት ዘመን አይደለም ነው ብሎ ከልበ ደንዳኖች ጋር ለመነታረክ ጊዜም ሰዓትም የለንም። የስንፍና ጉዳይ ወይም ችላ በማለት ካልሆነ በስተቀር ምንም መደበቅ በማይቻልበት ሁኔታ ማላይ በትሩ እንደበረታ በየቦታው ማስረጃዎች ይመሰክራሉ። የአማራ ተወላጅ የሆኑ ነገዶች ናቸው አግራቸው አይደለም ተብለው ከሁሉም ኢትዮጵያ ጥጎች የተባረሩት። ቤታቸውን ንብረታቸውን የተዘረፉት ለዘመናት ሲኖሩበት የነበረውን መሬታቸውን የተነጠቁት በሚዘገንን መንገድ የተጨፈጨፉት ወዘተ። ባለፉት 26 ዓመታት በአማራው ነገድ ላይ የትግሬ ወራሪ ፋሽስቶችና ተባባሪዎቹ የፈጸሙት ኢሰባዊ እርኩሳዊ ተግባራቸው ተነግሮ አያልቅም። በዚህ አጋጣሚ ለአማራ ወንድምና እህቶች ያለማቋረጥ ተግታችሁ ለምትሰሩ ሁሉ ከፍ ያለ ምስጋናዬን ላቀርብ እወዳለሁ። ብዙ ሥራዎች እየተከናወኑ ናቸው። ይህም ፈታኝ የትግል ጎዳናም ደረጃ በደረጃ እየጠራ መምጣቱ የድል ጭላንጭል እንድንመለከት ረድቶናል። የአማራ ጠላቶች የውስጥም የውጭም እንደሆኑ አሁን ተረድተናል። ኢትዮጵያንም ለማዳን የአማራ ልሂቃን የደመደሙት ተመክሮ አማራን ፈጥኖ ከፈጽሞ ጥፋት ማትረፍ ነው ለኢትዮጵያ ዘላቂ ችግር መፍትሄ። በመጨረሻም ይችን ጉዳይ ትግሬ ወያኔዎቹ በዚህ ባለፈው ሰኔ 2008 አጋማሽ ወር ላይ የትግሬ ወያኔ ባለሥልጣን ተብየው ደብረ ጽዮን የጎንደር አማሮችን በሰላም መሳሪያቸውን እንዲያስረክቡ ትዕዛዝ አስተላልፎ ነበር። በተለይ እንደ ትግሬ ወያኔዎች ያሉ ሀገር ድንበር ጎረቤት ሀገር በሚያሸብሩበት የጥፋት ዘመን መሳሪያን አስረክቡ ማለት ራስህን ግደል ማለት አይደለምን? ይልቁንስ ቀልዱና ፌዙ ይተውና መጀመሪያ 2/3ኛውን የትግራይ ህዝብን ትጥቁን እንዲፈታ አባይ ወልዱን ይንገሩት። ወልቃይት ካፍንጫው ታጥቆ ከትግሬ መተው አማራውን አፈናቅለው የሰፈሩትም ከ600,000 በላይ ትግሬዎች ደብረ ጽዮንን እኛም በትራችን መሳሪያችንን እናስረክቦይ ብለው ማመልከቻ ያስገቡለት። ይሄ ድርብ ደረጃ አድሏዊ አገዛዝ ፈጽሞ መጥፋት አለበት። አማራውም በፍጹም መሳሪያውን አስረክብም። ይህ የሞት ሽረት ነው። እንዳውም ካረመኔዎቹ ድንበሩን በተሰቡን ሀገሩን የምትጠብቅበት ገና በርካታ የሰው ኃይልና የመሳሪያ ሙላት ያሸዋል። ባንድ ወቅት ናዚው ሂትለር አምልጦት የተናገረው አረፍተ ነገር ላካፍላችሁ። አዶልፍ ሂትለር አንድን አገር ለማሸነፍ በመጀመሪያ የዜጎቹን ትጥቅ አስፈታ። ታዲያ ከዚህ የበለጠ ምን ግልጽ ነገር አለ? የትግሬው ያኔስ እስካፍንጫው ታጥቆ አይደለስ የሚደነፋብን የደደቢት ደናቁርት ፊደል ያልቆጠሩ መሐይሞች ምን ግብረ ገብ ሰብአዊነት ብቃት ኑሯቸው ነው ሀገር የሚያሸብሩት? ይልቁንስ መከባበር የሚመጣው እኛም ሊገድሉን ከመሬታችን ሊያፈናቅሉን ንብረታችንን ሊዘርፉ ከመጡ ጠላቶች መሳሪያ ጨብጠን ራሳችንን ስንመክት ብቻ ነው። ነፍጥ መጨበጥ ያማራው ባህል ነው። በርካታ ሀገራት በዚህ መርህ ያምናሉ። አንዱም ሀገር አሜሪካ ነች። እንዳውም በሕገ መንግሥታቸው የጸደቀ ተፈጥሯዊ መብት ነው። ማንኛውም ሰው ተመዝግቦ ነፍጥ መግዛት፣ ራሱን መከላከል ይችላል። የስዊዘርላንድ ሀገርን ደግሞ ልዩ የሚያደርጋት 30% የሚጠጉ ዜጎች ነፍጥ ጨብጠዋል። ባዛ ላይ የዓለማችን ዝቅተኛው ነፍስ ግድያ የሚፈጸምባት ሀገር ነች። በተቃራኒው ሆንዱራስ የደቡብ አሜሪካ ሀገር አይደለም ነፍጥ መጨበጥ ራሱን በፍጹም የተከለከለ። ሕዝቡ ስለታፈነ ነው መሰለኝ በየነፍስ ግድያ ቀዳሚውን ቦታ ይዛለች። እንደ ትግሬ ወያኔዎች በሚዘሉበት ሀገር ድንበር ጎረቤት ሀገር በሚያሸብሩበት የጥፋት ዘመን መሳሪያን አስረክቡ ማለት ራስህን ግደል ማለት አይደለም? ይህ የሞት ሽረት ነው። የናዚ ትግሬዎች መጀመሪያ ትጥቃቸውን ይፍቱ። ጠላትነትን የቆሰቆሱት እነሱ፣ አሁን ደግሞ ነገሩ እየገረሸ ሲመጣ ያዙኝ ልቀቁኝ። እንደ ሀገር እየኖሩ ሁለት አይነት አድሎ አዘል ሥርዓት፣ የባዕድን ቅጥረኛ ጉዳይ አስፈጻሚ፣ ሕዝቡ አንክሮ የተፋቸው ወራሪ የአጋንንት ዝርያ እነሱ፣ ከኢትዮጵያ ማብራክ የተወለዱ ሳይሆኑ በመልክ ብቻ ልምጥምጥ እስስት የባዕዳን ጠላቶች ናቸው። የያዙት የግድያ ጭፍጨፋ ዘመናቸው በነፍጥ ማመቻቻ ይፈታል። የማ ልጅ ሞቶ የማ ልጅ ይኖራል። ድል ለአማራ ሕዝብ።
አርማጮቻችን የሳምንቱ ዋና ዋና ዘመቻችን አስተምጣለን። በትግራይ ያኒ የዘረፋ ድንጋጌዎችን በመቃወም በጎጃም በጎንደር በወሎ በሸዋ ባሉ የተለያዩ ከተሞች ባለፈው ሳምንት ጀምረው ሱቆቻቸውና መድብሮቻቸው በመዝጋት ተቃውሞቸውን ገለጹ። በጎጃም ክፍለ ሀገር ብዙ ከተሞችን የሸፈነ ተቃውሞ እንደተከናወነ ከአካባቢ የተላለፉ ዜናዎች ማስረዋል። ህዝቡ በቀማኛው አገዛዝ ያለውን ተቃውሞ ለመግለጽ የለት መተላለፊያውን እየዘጋ ወደ ትግሉ መቀላቀሉን እያበሰረ ነው። ወያኔም በካድሬዎቹ አማካኝነት የአጋዚ ጦርን አሰልፎ በማስፈራራት መደብሮቻቸው እንዲከፍቱ የንቢተኝነት ተቃውሞን የሚያሳየውን ደግሞ መደብሩን እንዲታሸግ ትዕዛዝ እየሰጠ ከከተማ ከተማ ዳሰሳ ቢያደርግም የህዝቡ እንቢተኝነት በወያኔ ላይ ድንጋጤን ፈጥሯል። ለዚህም ይመስላል በየስፍራ ያሉ የወያኔ ካድሬ ባለሥልጣናት የምታምኑትን ክፈሉ፣ ጥያቄያችሁን አቅርቡ፣ ጉዳያችሁ ይታይላችኋል እያሉ ልመና ላይ ወድቀዋል። ትግሮች ክልላቸው ከሚሉት ውጭ ባሉ በመላው ኢትዮጵያ ወያኔ ዘረጋ የዘረፋ ድንጋጌ የመረረ ተቃውሞን ደርሶበታል። ጸጉር ማስተካከያ ቤቶች፣ ሻይ ቤቶች፣ ትናንሽ የኑሮ መደጎሚያ ሱቆች ሁሉ ሳይቀሩ የወያኔ ዘረፋ ህግ እንዲጸናባቸው ትዕዛዝ ተላልፏል። ለአፈናና ለጸጥታ ስራ ሊያውሉ የሚችሉን ባጀት ለማሰባሰብ የዘረፋ እቅድ እክል ከገጠመው ወዲህ የጸጥታ ሁኔታ በበለጠ እየደፈረሰ መምጣቱ ወያኔ ደነገገውን ሊለውጥ አስቧል የሚለው ወርም እየተናፈሰ ነው። ወያኔ ህዝቡን የተቃውሞ ቁርጠኝነት ያያየው በመምጣቱ ማፈግፈግ ቢያሳይም ያገዛዙ ኢኮኖሚ ቀውስ ግን ለበለጠ አደጋ ያጋለጠው ነው። የስለላ ተቃዋሞች የካድሬ ምልመላው ያሻንጉልቱ ፓርላማ ቅምጦች ጥቅማጥቅሞች ያጋዚ ጦር ደሞዝና በየአካባቢው ለሚያካሄደው ጦርነት የሚውል የኤፈርትን ዝርፊያ ጨምሮ በተሟላ መልኩ ሊራመድለት አልቻለም። ህዝባዊ ቁጣው ለብዙ ሳምንቶች የቀጠለ መሆኑና ተከታይ መዘዞችም የወያኔ ህልውና ተፈታታኝ ያደረገው መምጣቱ ያለበትን ኢኮኖሚ ቀውስ ለማስታገስ በአዲስ አበባ ተጨማሪ ማፈናቀሎች በማካሄድ በሊዚንግ ገንዘብ ለመሰብሰብ እቅድ እንዳወጣም የቅርብ አዋቂዎች ገልጸዋል። የትግራይ ወያኔ ሰራሽ የሆኑ የስም ፓርቲዎች ቀደም ሲል አንቀፋነት አላቸው የሚሉትም ጨምሮ ከወያኔ ጋር ድርድር መቀመጣቸውን ከሀገር የደረሰን ዜና ገለጸ። የደበርካታ ወራቶች በወያኔ መገናኛ ዘዴዎች ላይ ሲተረክለት የነበረው ድርድር ለተወሰኑ ወራቶች ተቋርጦ በቅርቡ መጀመሩ ይፋ ሆኗል። ወያኔ በአገሪቷ ውስጥ 180 የስም ፓርቲዎችን ዘርቶ የበተነ ሲሆን ከነዚህ ውስጥ 16ቱን መርጦ ድርድር እያደረገ ነው። መድረክ፣ ሰማያዊ፣ አንድነት፣ መያድ፣ ሌሎችም ወያኔ ብቻ የሚያውቃቸው ከህዝቡ ጋር ግንኙነት የሌላቸው ወያኔ በህልውናቸው ላይ ያለውን ተጽዕኖ በመፍራት ውይይት ላይ እንዲቀመጡ ተገደዋል። የዝግጅት በመጪው ዓመት ለሚደረገውን የወያኔ የስሙላ ምርጫ ለማጀብ እንዲችሉ ከመሰናዶ ጋር የተያያዘ ለመሆኑ ብዙዎች ይስማሙበታል። በዚህ ውይይት ላይ እንደነ ልደቱ አያሌ ያሉ ህልውናቸውን ሽጠው የበሉ ተካተውበታል። ወያኔ ሰላማዊ ተቃዋሚዎችን በማዋከብ ሰላይ በማስገባት በማበጣበጥ ቢሮቻቸው በመዝጋት በማስፈራራት ለ6 ዓመታት ሙሉ ተንኮል ሲያካሄድ የቆየ መሆኑ እየታወቀ በአሁኑ ወቅት የወያኔ ባህሪ ተለውጧል ብለው ድርድር ላይ መቀመጣቸው ብሔራዊ ክደት መፈጸም ነው ያሉ ወገኖች በቅድሚያ የፖድካስት ሰኞች መፍታትና የገለልተኛ ሚዲያ መፈጠር ወሳኝ ነው ብለዋል። በመከተልም ወያኔ 26 ዓመታት ያገዛዝ ዘመኑ የከፋፍል ግዛ አራዊ ተገመግሶ በመከተል አገራጅ እንዳላቸውን ከፖለቲካ ውጭ ሲያደርግ ከቆየ በኋላ ዛሬ አዲስ የሸፍጥ ስራ ለመስራት እንድችል አጃቢ መልምሎ አሰልፏቸዋል። በአሁኑ ወቅት ወያኔን አጅቦ ድርድር ላይ መቀመጥ በህዝባዊ አመፁ ላይ አመድ መነስለስ ነው ያሉ ወገኖች እነዚህን አሻንጉሊት ድርጅቶችን በቴሌቪዥን ስክሪን ላይ በማሳየት በዓለም አቀፉ የጸረ ኢትዮጵያ መንግስታት ገንዘብ ልመና ለማካሄድ እንድችል ድጋፍ ሊሆኑት እንደሚችሉ ብዙዎቹ ይስማሙበታል። በመሃል ኢትዮጵያና አማራውን በብዛት የሚኖርባቸው ክፍለ ሀገሮች የማሰር የመግደል ወንጀል እየፈጸመ ያለ ህዝቡም በወያኔ አረመኔዎች እርምጃዎችን ተማሮ አመጽ የሚያካሄድበት ወቅት አላንዳሽ ቅድመ ሁኔታ በወያኔ ጫማ ውስጥ መግባታቸው ለነጻነትና ለዲሞክራሲያዊ ትግል ያላቸውን ተኮላሽ አስተያየት ግልጽ አድርገዋል የሚል ትችት እየተደመጠ ነው። የቆሺ ተጎጂዎች ዛሬም ለቸነፈርና ለሃሩ እንደተጣሉና በቂ ምግብ አቅርቦት አጥቶም ለመለጠ ችግር እንዳጋለጣቸው ከሰሞኑ ገለጹ። ከተከሰተ 5 ወራት ያስቆጠረው የቆሺ አደጋ ከሞቱት 200 ሰዎች በተጨማሪ 1000 ያህሉ ሰዎች መፈናቀላቸው ይታወሳል። ለተፈናቀሉ ማቋቋሚያ እንዲውል በማለት በተጎጂዎች ስም 100 ሚሊዮን ብር በመሰብሰቡም ይፋ መደረጉ ይታወሳል። ወያኔ ከተሰበሰበው ገንዘብ ላይ 10/90 ኮንዶሚኒየም ቤቶች እንደሚሰራላቸው ቃል ከገባ በኋላ የተባሉ ቤቶች ቢሰሩም ለተጎጂዎቹ እንዳልተሰጡና ዛሬም በሜዳ ላይ ተሰጥተው ከማደር ሊያድናቸው እንዳልቻለ በምሬት ተናግረዋል። 10/90 ከተሰሩት ቤቶች ቁጥራቸው የተወሰኑት ለተፈናቃዮች ቁልፎች ቢታደሉም ወደ ተባሉ ቤቶች የገባ ሰው እንደሌለ ተጎጂዎቹ ገልጸዋል። ለዚህ የተሰጠው ምክንያት ቤቶቹ ሳይጠናቀቁ በጅምር ላይ መሆናቸውና ለእያንዳንዳቸው ገንዘብ በስማቸው ተሰጥቶ የቤቱን ስራ የጎደለውን ክፍል እንዲያስፈጽሙ ይደረጋል የሚል የማጭበርበሪያ ተስፋ በመስጠት እያንከራተታቸው ነው። የቤቱ ማስፈጸሚያ ለማጠናቀቂያ የሚሆን ገንዘብ በባንክ ሂሳባቸው ስለሚገባ የባንክ ሂሳብ ቁጥር አውጡ በሚለውን ትእዛዝ በመቀበል ሂሳብ የከፈቱት አንዳችም ገንዘብ እንዳልገባላቸው በምሬት ገልጸዋል። ከአደጋው ተርፈው ከነበሩ መካከል የወሊድ ጊዜያቸው የደረሰው በየሜዳው ተጥለው እየተንገላቱ ነው። ይህ ሁሉ ግፍ እየተፈጸመ ያለው ተፈናቃዮቹ ስለአደጋው አፈጻጸም እውነቱን በማጋለጣቸውና የወያኔ እጅ እንደነበረበት በአንድ ድምፅ በመስከራቸው በመሆኑ አገዛዩ እየተበቀል ነው ሲሉ በምሬት ገልጸዋል። መከተለም ወያኔ እንኳን ቤት የዕለት ምግብ ከልክሎናል ሲሉ ተጎጆቹ በስማቸው ተሰበሰቡን 100 ሚሊዮን ብር ወያኔ ለሌላ ተግባር እንደዋለው ከሚሰጠው መግለጫ ለመረዳት ይቻላል ብለዋል። በሌላ በኩል ደግሞ በተጎጆቹ ስም ከተሰበሰበው ገንዘብ ወያኔ ፋብሪካዎችን በትግራይ እየገነባበት መሆኑንም የቅርብ አይቆች ገልጸዋል። ወያኔ በሙስና በተያዘው ወንጀል ስትራቴጂ የነባቸው 500 ሰዎች ቻህ እንደደረሱና ከነዚህ ውስጥ ከፍተኛ ስልጣን አውታሮች የነበሩ እንደሚበዙባቸው የቀሩት ደግሞ የከፋፈለ ግዛ መዋቅር ካድሮች መሆናቸውን ከሰሞኑ ተገልጿል። ከዚህ ጋር በተያዘ በሙስና ወንጀል ሽፋን በፖለቲካ የሚቃወሙትንም ጨምሮ ያጓረ ለመሆኑ የቅርብ አይቆች ገልጸዋል። ባለፉት 2 አመቶች ብቻ ቁጥራቸው 300 የሚደርስ በሙስና ወንጀል ተጠርጥረው ወያኔ ወዳሰረው አዲሱ እስር ቤት ለመታጎራቸው የቅርብ አይቆች ይገልጸዋል። የጸረ ሙስና ዘመቻ ያደረኩ ነው በማለት የሚደሰኩረው የትግራይ ወያኔ አምባገነን አገዛዝ ከሚሰጠው መግለጫ እንደሰፈረው ከሆነ የሙስናው ዝርፊያ በውጭ ንግድ፣ ከኢንዱስትሪ ግንባታ፣ የመከላከያ ቴክኖሎጂ ተቋማት፣ የአየር መንገድ፣ በማዕድን ዘርፍ፣ ለፍትህ አልባው አገዛዝ ከዜጎች የሚጠየቀው እጅ መንሻ፣ በየመንገዱ በማስፈራሪያ የሚጠየቀው ጉቦ፣ ከትግሮቹ ንብረት የሆነ ፈርት የሚዘርፈው ሀብት በድምሩ የአገሪቱ አጠቃላይ አመታዊ ባጀት ሊስተካከል እንደሚችል ብዙዎቹ ግምታቸውን ሰጥተዋል። የመጠቃቀሚያ ባንክ ብድሮች፣ አገሪቷ የዜና ማስተላለጫ አውታሮችም የወያኔ መግለጫ ተንተርሰው አገሪቷን እያወደማ ስላለው ወያኔ ሰራሽ ሙስናዎች እየተቹበት ነው። ከቁጥጥር ውጭ ሆኖ ህብረተሰቡን እያወደመ መሆኑን አስተያየታቸውን እየሰጡበት ነው። ወያኔ ህብረተሰቡ በጉሰኝነትና በሙስና ብቻ እንደሚንቀሳቀስ አድርጎ ስላዋቀረው ላለፉት 26 ዓመታት የትግራይ ወያኔ አገዛዝ ሙስናን እያበረታታ ለመሆኑ ብዙዎች ይስማሙበታል። በቅርቡ በትግራይ ወያኔ ከፋፈለ ግዛ ምልምል ጋዶችና የአሸንጉሊት ተወካዮች ምክር ቤት የአገዛዝ ተወካዮች እርስ በርስ ሊወነጃጀሉ ተዳምጠዋል። የአገሪቷን ኢኮኖሚ እያወደሟት ያሏት መከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽንና የስኳር ኮርፖሬሽን ሲሆኑ እነዚህ በትግሮች መዳፍ ስር ሆነው ሲተዳደሩ ለብዙ ዓመታት የተቀነባበረ ሙስና የተከናወነባቸው በመሆኑ በየድርጅቶች የተተከለው ሙስና ለከፍተኛ ኪሳራ ዳርጓቸው ወደ ውድቀት እየወሰዳቸው መሆኑን የውስጥ አዋቂዎች ገልጸዋል። በኢትዮጵያ አሜሪካ አምባሳደር ዜጎቻቸው ወደ ምስራቅ ኢትዮጵያ ክፍል እንዳይጓዙ ከሰሞኑ ማስጠንቀቂያ አስተላልፏል። ከአዲስ አበባ ወደ ጅጅጋ በሚወስደው መንገድ ግጭቶች መከሰታቸው ምክንያት በማድረግ ዜጎቿ ወደ አካባቢው እንዳይሄዱ ማሳሰቢያ ሰጠው ባለፈው ሳምንት ነው። በአሜሪካ መንግስት ለዜጎቹ ማስጠንቀቂያ ሲሰጥ የመጀመሪያው ጊዜም አይደለም። በተባለ መኪና መንገድ መስመር ባሉ ከተሞች ግጭቶች ተባብሰው ለብዙ ሰዎች ሞት ምክንያት እንደሆነም ተዘግቧል። በመኪና ላይ ያለውን ግጭት አስመልክቶ የትግራይ ወያኔ አገዛዝ ማስተባበያም ሰጥቶበታል። ወያኔ ስለጉዳው ማስተባበያ ቢሰጥም የቅርብ አቆች እንደገለጹ ከሆነ ወያኔ ቁጥሩ የበዛ የጋዚያን ጦር ወደ ስፍራ መላኩንም ገልጸዋል። ግጭቱ ወያኔ በክልሉ የአገዛዝ መዋቅር ላይ ተንተርሶ በይገባኛል የተቀሰቀሰ እንደሆነና የክልል ድንበር ማካለል ሲካሄድ ግድያዎች መካሄዳቸውም ተገልጿል። የኦሮሞችና የሶማሊያዎች የውሃና የግጦሽ ስፍራ ላይ ያነሱት ብጥብጥ በወያኔ ብይን ላይ ተንተርሰው ለመስማማት ባለመቻላቸው አመፁ እንደቀጠለ መሆኑን ለመረዳት ተችሏል። በመጨረሻም ባለፈው ሳምንት በኬንያ በተደረገ ምርጫ በስልጣን ላይ የነበሩት ኡሁሩ ኬንያታ በአስፈላጊ ድምፅ መመረጣቸው ይፋ ሆነ። በዚህ ፕሬዝዳንት ምርጫ ውድድር ላይ 10 እጩዎች ቀርበው ነበር። በኬንያ ህገ መንግስት አንድ ፕሬዝዳንት በተከታታይ 2 ጊዜ ብቻ ሊመረጥ ይችላል ስለሚል ተመራጩ ፕሬዝዳንት ይሄ መጨረሻ ስልጣን ዘመናቸው ይሆናል የሚል ግምት አለ። በጎረቤት ሀገሮቻቸው ከዩጋንዳ፣ ከሩዋንዳ፣ ብሩንዲ፣ ወያኔ ኢትዮጵያን ጨምሮ ያሉ ፕሬዝዳንቶችና ጠቅላይ ሚኒስትሮች ያወጡት ህገ መንግስት እየሻሩ ዘላለም የሆነ ስለመረጡ ኬንያታም ከአራት አመቶች በኋላ የሚወስዱት አቋም ምን ሊሆን ይችላል የሚለው ኮድ እየተተቸበት ነው። ምርጫው በኡሁሩ ኬንያታ አሸናፊነት ተጠናቋል ቢባልም ተፎካካሪዎቹ የነበሩት ራይላ ኦዲንጋ የተሸነፉበትን ውጤት ለመቀበል ያሳዩት ዳተኝነት ደጋፊዎቻቸውን ለተቃውሞ ወደ አደባባይ አውጥቷቸዋል። ይህ በእንዲህ እንዳለ በ2007 ዓ.ም ተመረጥ እንደ አውሮፓ አቆጣጠር በተደረገው ምርጫ የተከናወነው አመጽ ይቅርታ ይደገማል የሚል በኬንያ ሰፍኗል። ተሸናፊው ኦዲንጋ ላለፉት 3 ምርጫዎች ሁሉ ተሳትፎ የመሸነፍ ጽዋ የገጠማቸው ሲሆን ተደጋጋሚ ሽንፈቶችን ለመቀበል ሳይፈቅዱ ተቀርተው እንደነበር ይታወሳል። የኬንያታ ተቃዋሚዎች በአንድ ድምጽ የሚያቀርቡት ወቀሳ በስልጣን ዘመናቸው አገሪቷን በእዳ እንድትዘፈቅ አድርገዋል፣ እድገቱም የተዛባ ነው ሲሉ ይወነጅሏቸዋል። በዘንድሮ በነገድ የከፋፍሎ ድምፅ የመስጠት ሁኔታ ስለተንጸባረቀ ሁለቱም ተፎካካሪዎች የመጡባቸው ነገሮች ፍጥጫ ላይ ናቸው። ኬንያታ የኪኩዩ ነገር ተወላጅ ሲሆኑ ኦዲንጋ ደግሞ የሉያ ነገር ናቸው። በ2007 ዓ ም ምርጫ በተነሳ ብጥብጥ 1000 ሰዎች የተገደሉ ሲሆኑ በዛን ወቅት የአሁኑ ተመራጭ ለግጭቱ መነሳት ምክንያት ናቸው በማለት ደሄግ ወደሚገኘው ዓለም አቀፍ የዘር ማጥፋት ወንጀል ችሎት እንዲቀርቡ ተጠይቆ እንደነበር ይታወሳል። ኬንያታም ለፍርድ ቤቱ ቀርቦ ቃላቸው መስጠታቸው ይታወሳል። ጉዳዩ ተደበሰ ሶስት ዛሬ ኬንያታ በአዲስ ምርጫ ፕሬዝዳንት ለመሆኑ ገጥሞላቸዋል። አድማጮቻችን የሳምንቷና ወናውና ዜናዎች ብዙ ይጠናቀቃሉ።
Yeah. Time for
ሶስቱ ንጉሶችና የታሪክ ሁነታዎች አጭር ዳሰሳ ተቬሮኒካ መላኩ የዓለም ጥቁር ህዝቦችን ታሪክ የለወጠው ኢትዮጵያዊው ንጉስ የነበረው የአጼ ምኒልክ ልደት እየደረሰ ነው። የልደት ቀኑ ደርሶ በድምቀት ስናከብረው ድረስ ባንዳንድ የታሪክ ሁነታዎች እናጂበው እስቲ በጨረፍታ በ19ኛው ክፍለ ዘመን ስለነበሩት ሶስቱ ንጉሶች ፖለቲካዊ ሁኔታ በጨረፍታ እንዳስ። አንድ ተንግሊዝ እንጀምር። የእንግሊዝ ነገር ሁሉ ጊዜ ይገርመኛል ይላሉ ቬሮኒካ መላኩ። በ18ኛው ክፍለ ዘመን መደምደሚያና በ19ኛው ክፍለ ዘመን መባሻ ተደምቢያ የተነሳው ካሳ ኃይሉ የተባለው ሰው የዘመነ መሳፍንት ያከባቢ ገዥዎች በጦርነት እየደረመሰ ታሸነፈ በኋላ ራሱን አጼ ቴዎድሮስ ብሎ ተነገሰ በኋላ አፍሪካ ቀንድና ቀይ ባህር አከባቢ ስታንጃብብ የነበረችው እንግሊዝ ቀልጠፍ ብላ አምባሳደሮቿን ጆን ቤልንና ፕላውደንን ወደ ጎንደር ላከች። ቴዎድሮስም ተንግሊዝ አምባሳደር ፕላውደን ጋር በጣም ተስማምቶ ተንግሊዝ ጋርም ወዳጅነት መሰረተ። ይሄንም ወዳጅነት ምክንያት በማድረግ የእንግሊዝ ንግስት ቪክቶሪያ ገና በጧቱ በ1854 ዓመተ ምህረት ለቴዎድሮስ ስጦታ ላከችለት። ስጦታውም ሽጉጥ ነበር። የእንግሊዝ ንግስት ለቴዎድሮስ ስጦታውን ተላከችለት 14 ዓመታት በኋላ መቅደላ ላይ ራሱን በራሱ ቴዎድሮስ ተሰዋ። ተደቂቃ በኋላ የእንግሊዝ ወታደሮች ሮጠው ቴዎድሮስ ወደቀበት ሲደርሱ ቴዎድሮስ እጅ ላይ ያገኙት ሽጉጥ በወርቅ ጽሑፍ እንዲህ ተብሎ ተጽፎበት ነበር። Presented by Victoria, Queen of Great Britain and Ireland, to Theodros, Emperor of Abyssinia, as a token of her gratitude for his kindness to her servant Plowden, 1854. ሁለተኛ፣ አሁንም የእንግሊዝ ነገር ይገርማል። ቴዎድሮስ ራሳቸው እንግሊዞች በሰጡት ሽጉጥ ራሱን ታጠፋ በኋላ ለሌላው የትግራዩ ካሳ ምርጫ እንግሊዞች 90 መድፍና ብዙ ሺህ መሳሪያ በመስጠት ንጉስ እንዲሆን ረዱት። ካሳ ምርጫ ተነገሰ 10 ዓመታት በኋላ እንግሊዝ ሬር አድሚራል ሮበርት ሄውት የሚባል መልክተኛ አድዋ ከተማ በመላክ አንድ አደኛውል እንዲዋዋል አደረገችው። የዚህውል ዋና ጭብጥ ሱዳን ውስጥ ማህዲስ በሚባለው ተዋጊ ተከቦ መውጫ ያጣው የግብጽ ጦር በኢትዮጵያ በኩል እንዲወጣ አጼ ዮሐንስ እንዲፈቅዱ የሚያደርግ ውል ነበር። የእንግሊዙ ጄኔራል አጼ ዮሐንስን ጉድ አደረገው። ጠላቶቻቸው የሆኑት ግብጾች በኢትዮጵያ በኩል ማምለጣቸው እጅግ ያበሳጨው መሐዲስ ለበቀል ኢትዮጵያን ወረረ። ወረራውን ለመመከት ዮሐንስ ዘመተ። ይህ ሁሉ ሲሆን እንግሊዞች በዛው አካባቢ ሰፍረው ይታዘቡ ነበር። በመጨረሻ ዮሐንስ በመሐዲስቶች ጥይት ቆስለው ሞቱ። እንግሊዝ አነገሰችው፣ እንግሊዝ አስገደለችው። 3 አጼ ቴዎድሮስ ወደ ሸዋ ዘምቶ ሲመለስ ምኒልክን ወደ ጎንደር በመውሰድ እያስተማረ አሳድጎታል። ምኒልክ ከቴዎድሮስ ጋር ተሸዋ ወደ ጎንደር ሲሄድ የአስር ዓመት ታዳጊ ነበር። ምኒልክ ለአቅመ አዳም ሲደርስ የቴዎድሮስን ሴት ልጅ አልጣሽን አግብቷል። በመጨረሻ ምኒልክ ተመቅደላ ወደ ሸዋ ሲገባ ቴዎድሮስ በሐዘን ለምን ሐልጣሽን ይዟት አልሄደም የምትል ብቻ ቃላት ተንፍሰዋል ይባላል። አንዳንድ ጻፊዎች እንደጻፉት ቴዎድሮስ ተመሞቱ በፊት ምኒልክን አልጋ ወራሹ ለማድረግ ወስኖ ነበር። ምኒልክም ለቴዎድሮስ እስተመጨረሻው ከፍተኛ ፍቅር ነበረው። ተምኒልክ ጋር በሸዋ አብሮ ብዙ አመታት የቆየው ጣሊያናዊው መንኩሴ አባ ማቲያስ እንደጻፈው ምኒልክ መሐላ ሲፈጽም እንኳን ቴዎድሮስ ይሙት በማለት ነበር ብሏል። የቴዎድሮስ የመጀመሪያ ልጅ መሸሻ ቴዎድሮስ አባቱ ተሞተ በኋላ ወደ ሸዋ በመሄድ ተምኒልክ ጋር አብሮ መኖሩ የሚያመለክተው በቴዎድሮስና በምኒልክ መካከል የነበረውን ከፍተኛ ፍቅር ነው። አራት ህወሓት ወደ ትግል ለመግባት ታሪካዊ መሰረት አድርጎ የሚተርከው በትግሬው ተወላጅ አጼ ዮሐንስ ተደርቡሾች ጋር ሲዋጋ ተመሞቱ በፊት ለልጁ ለራስ መንገሻ ያወረሰውን ዙፋን አማሮች ታላግባብ በምኒልክ አማካኝነት ወደ ሸዋ አዛውረውታል። በዚህም የተነሳ የትግራይ ህዝብ በአማራ ጨቋኝ ስርዓት ለመቶ አመታት ስለተበደለ መበቀል አለብን የሚል ነው። አምስት ይህን የተፋለሰ ታሪክ እንመርምረውታል። ታሪክ ተለውጦ ዮሐንስ መተማ ላይ የማህዲስትን ጦር አሸንፎ ባለድል ቢሆን ኖሮ እንኳን የንጉሰ ነገስትነቱን ስልጣን ምኒልክ በኃይል አስገድዶ ተዮሐንስ መውሰዱ የማይቀር ነበር። አጼ ዮሐንስ ንጉሰ ነገስት በነበረበት ወቅት የሸዋው ምኒልክ በሚገዛው አካባቢ ስፋት ባለው ጦር ጥራትና ብዛት እንዲሁም በህዝብ ፍቅር ተዮሐንስ በጅቡ የበለጠ ነበር። ለምሳሌ ዮሐንስ ተ1879 በኋላ ወደ ወሎና መሐል አገር ለመምጣት ሲፈልግ ለምኒልክ ለመጣነውና ፍቀድልኝ የሚል የልመና ደብዳቤ ተጻፈ በኋላ እንደነበር ዮሐንስ ለምኒልክ የሚጽፋቸው ደብዳቤዎች ያረጋግጣሉ። ስድስት በወቅቱ ኢትዮጵያ ውስጥ የነበሩ አውሮፓውያን የሁለቱን ተቀናቃኞች ኃይል ተገመገሙ በኋላ ለመንግስቶቻቸው በሚጽፉት ዘገባ ተ1262 ጀምሮ እስከ 1868 እንደ ኢትዮጵያ አቆጣጠር ድረስ በሰለሞናዊው የአማራ ስርወ መንግስት በመሐል በእንግሊዞች እርዳታ ጣልቃ የገባውን ዮሐንስን በቅርቡ ምኒልክ ጦርነት በመግጠም አሸንፎ የአባቶቹን ዙፋን እንደሚረከብ ስለማያጠራጥር ፖሊሲያችንን በዚህ ሀቅ ላይ መቅረጽ አለብን በማለት ይጽፉ እንደነበር የተመዘገበ ታሪካዊ ጽሑፍ አለ። 7 ተ1878 በኋላ የአጼ ዮሐንስ ንጉሳዊ ኃይል በፍጥነት እየተዳከመና እየተሽመደመደ ወረደ። ይባስ ብሎም ብቸኛ ወንድ ልጃቸው የነበረው አራያ ስላሴ ዮሐንስ በሃያ ዓመት ዕድሜው በህመም ምክንያት በመሞቱ ከፍተኛ ተስፋ መቁረጥ ውስጥ ነበሩ ዮሐንስ። ከዚህ በተጨማሪ በፊት እርስ በርስ ባላንጣና የስልጣን ተቀናቃኝ ተዛም አልፈው ውጊያ ያደረጉት ምኒልክና የጎጃሙ ንጉሥ ተክለ ሃይማኖት አስደናቂ አጋርነትና ወዳጅነት ተመመስረት አልፈው ጠላትን በጋራ የመከላከል ውል ተዋውለው ነበር። 8 አጼ ዮሐንስ መተማ ቆስለው በሚያጣጥሩበት ወቅት ዙፋናቸውን ለወንድማቸው ልጅ ለራስ መንገሻ ቢያወርሱም የትግራይ መኳንንት ተናለውዳ አባ ነጋ ጀምሮ የኃይል ሚዛኑን በመገምገም መንገሻን በመተው ወደ ምኒልክ ተጠጉ። እርስ በራሳቸው መራኮት ጀመሩ። አሉላ አባ ነጋና የሽሬው ደጃች ሀጎስ ارس برس وقيا جمرو هلولا أبانا قان راس هاقوس قدلو هلولا والتادر راس هاقوس وداو تقوسو قدلو يتوبيا يتكفافلو قجوج ودا شواب مهيد ودا منيليك مقبات جمرو ملاو يتوبيا هزب يمنيليكن نقسنا بدستا تقبلو.
ያሳግማቱ ከጭንቅላቱ ትውልድ ያመከነ ያለው የትግሬው ያኔ አምባገነን አገዛዝ ስላገሪቱ አድገት በቴሌቪዥንና በሬዲዮ የሚያሳየው የሚያወራውና በመሬት ላይ ያለው ተጨባጭ ሁኔታ የመሬትና የስማይ ያህል የተራራቁ ናቸው። ህሊናቸውን ሸጠው የበሉትን በቴሌቪዥን መስኮት በማቅረብ ከትቢያ ተነስተው በህይወታቸው ይህን ያህል ቁጥር አለ ብለው በማይገምቱት ሁኔታ ገንዘብ ላይ የተቀመጡትን ባራአነት ያሳያቸዋል። ሰርቶ መበልጸግ ይቻላል የሚለውን ታማኝነት እንዲያገኝ ቦያኔ ሙስና የበለጸጉትን ባለ ኢንዱስትሪዎች፣ የአየር ባየር ነጋዴዎች፣ የዳያስፖራውን ተመላላሽ ኢንቨስተሮች ወዘተ ልማታዊ ወያኔ የሚለውን በሬ ወለድ ቅጥፈት እንዲያሰሙ በእበላ ባይ ጋዜጠኞቻቸው እንዲሞካሹ ይደረጋል። በግምት ከዘጠና በመቶ የሚበልጠው የአገሪቷ ዜጋ በዘግናኝ የኑሮ ውድነት እየተቀጣ ነው። በረሃብ አለንጋ እየተገረፈ ያለው ቁጥር 10 ሚሊዮኖች ደርሷል። የቴሌቪዥኑን የገነት ኑሮ የሚያየውና የሚሰማው ዜጋ ይህን ከፋፋይ አገዛዝ እሱን እንደማይመለከተውና እንደማይወክለው ያውቃል። ተስፋ ማጣትንና በሰቀቀን መኖርን ተላምዷል። ይህን ቀውጢ ዘመን ለመሸጋገር ለወያኔ ህሊናን ሸጦ መኖር ወይንም በእጁና በቤቱ ያለውን ድህነቱን ከክብሩ ጋር ይዞ ማለፍ የሐቀኛ ኢትዮጵያን ጽዋ ሆኗል። ወያኔዎች ወርቅና ምርጡ ለእኛ ይገባናል በሚሉት ዘዴ አገሪቷን እየገዙ ነው። የዘውግ አፓርታይድ የወለደው ሙስና አንደኛና ሁለተኛ ደረጃ ተብሎ የተፈረጁ ዜጎችን ፈጥረዋል። በሙስና የተተበተበው ኢኮኖሚ ሁሉ ነገር በታማኝ ካድሬዎችና ከኤፈርት ጋር ሽርክና ካላቸው ባለጸጎች መዳፍ ውስጥ እንዲገባ በማድረጉ ከጥቅም የተገለለው 90% የሚሆነው የኢትዮጵያ ሕዝብ የተቀማውን መብት ለማስመለስ የሚደረገው ትንቅንቅ አሳዛኝ የታሪክ ክስተት ትቶልን እንዲያልፍ አስጊ ሁኔታ ላይ ተደርሷል። ከቅርብ ጊዜ ወዲህ ደግሞ የአገሪቷ ኬክ አነስተኛ በመሆኑና ዘራፊዎች በመብዛታቸው የሚዘረፈው መጠኑ ለጆሮ የሚዘገንን እየሆነ በመምጣቱ ሙስና ወንጀል ሆኖ መጠቀስ ተጀምሯል። የትግሬ ወያኔ አፍቃሪ ጋዜጦች ሁሉ ሳይቀሩ አምዳቸውን እያጠበበ ያለው የታሳሪዎችን ብዛት በመዘርዘር ሆኗል። ወያኔና ሙስና ሰምና ወርቅ መሆናቸውን ይፋ ሆኗል። በሙስና ተግባር ተጠርጥረዋል፣ አባክነዋል፣ በልተዋል፣ ጉዳይ አድርሰዋል እየተባሉ የትግሬ ወያኔ ካድሬ ባለሥልጣናት፣ የጥቅም ሸሪኮች፣ የከፋፍለህ ግዛት ፈጻሚ አንበሎች፣ የውጭ ባለ ሀብቶች ከትግሬዎቹ በስተቀር ወደ እስር ቤት እየተወረወሩ ነው የሚለው ቅጥፈት ዕለታዊ ዜና ሆነዋል። ወያኔ እያደነ ወደ እስር ቤት የሚከታቸው የጉምሩክ ኃላፊዎችን፣ የባንክ ኃላፊዎችን፣ ያገዛዙ የሚኒስቴር መስሪያ ቤት ባለሥልጣናትን፣ የኢንዱስትሪ ግንባታ ኃላፊዎችን፣ አስመጭና ላኪዎችን፣ ነጋዴዎችን፣ ደላሎችንም፣ የመንገድ ሥራ ባለሥልጣናት፣ ስኳር ኮርፖሬሽን፣ ከገንዘብና ከኢኮኖሚ ትብብር መሥሪያ ቤት ባለሥልጣናትን፣ ከትግሬዎቹ ውጭ ያሉትን የፓርቲ መሪዎችን፣ ቆጥረን የማንዘልቃቸውን ዘራፊዎችን ከነበሩበት ማማ አራግፈው በምትካቸው አዳዲስ ዘራፊዎችን መተካካት አድርጓል። የትግሬ ወያኔ አምባገነን አገዛዝ ኃላፊነትና ተጠያቂነትን የደነገገበት ሕግ የለውም። የአገዛዙ 3 ምሰሶች ሕግ አውጭ ተብየው፣ የአሻንጉሊቱ የተወካዮች ምክር ቤት፣ የአገዛዙ ማዕከላዊ ኮሚቴ፣ የህወሓት ማዕከላዊ ኮሚቴ፣ ሕግ ተርጓሚው የይስሙላ የዳኝነቱ አካል በአንድ የትዕዛዝ ማዕከል ይመራሉ። 3ቱም የህወሓት አካላቶች ናቸው። 3ቱም በህወሓት ይዘወራሉ። ዳኛው ወያኔ፣ ሕግ ተርጓሚው ወያኔ፣ በይስሙላው ፓርላማ የሚጸድቀው ውሳኔ የወያኔ ቃል ሆኖ የዲሞክራሲ የሰብአዊ መብቶች የፍትሕ ካኑን እንዳይታሰብ ረግጠው የአንድ ዘር አገልጋዮች በመሆን ይሠራሉ። በአገራችን መንግሥት የምንለው ነገር የለም። መንግሥት ህወሓት ነው። የህወሓት ቡድንና የመንግሥት ሚና ተደበላልቋል። ተምታተው የአገር መከላከያን የአጋዚን ጦር ተክቶት የፖሊስ ሠራዊቱና የጸጥታ ኃይሉ በህወሓት ካድሬዎች እየተመራ ተጠሪነታቸው ለህወሓት ሆነው ይሠራሉ። በአገሪቷ የሚደነገጉ ህጎች እየተባሉ የሚወጡ ሁሉ በቀጥታ የትግሬው ያኔን አገዛዝን እንዲያገለግሉ ሆነው ይቀመጣሉ። ወሰን የሌለው መብት ላውራው ህዋት ተሰጥቷል። የሌሎችን መብት የሚደፈጥጥ አራዊተ ህገ መንግሥት ተደንግጓል። ፍትህ ለአንድ ዘር ለሌላው ግን ብርቅ እንዲሆን ተደርጓል። ያገዛዙ አውታሮች የሚያስተናግዱት ህዋትን ነው፣ ሌላው ግን ለአገሩ ባዕድ ነው። የህግ የበላይነት ሳይሆን የህዋት የበላይነት ነው ያለው። የህዋት የበላይነት ማለት የዲሞክራሲና የሰብአዊ መብቶች እንዳይደመጡ ማድረግ፣ ህዋትን እስካገለገለ ድረስ ተጠያቂነት እንዳይታሰብ ማድረግ፣ ህዋትን እስካገለገለ ድረስ ሙስናን የሚያበረታቱ አሰራሮችን ማስፋፋት፣ ቅራኔዎች እንዳይፈቱ ማድረግ፣ ህዋትን እስካገለገለ ድረስ የመንግሥትና የፓርቲ ኃላፊነት አደባልቆ መሥራት በዋነኛነት የሚጠቀሱ ናቸው። ይህ አገዛዝ የዘረኝነትን የሥልጣን ዕድሜውን ማራዘሚያ ያደረገው በከፋፍለህ ግዛ አራዊተ ሕገ መንግሥት ላይ መሠረት ማድረጉ ብቻ ሳይሆን በየተቋሙ ላይ ብቃት የሌላቸውን የህዋትን ትእዛዝ የሚፈጽሙ በሌብነት የተካኑ የሙስና አምበሎችን የህዋትን የዘረፋ ዕቅድ የሚያመቻቹ ራሳቸውንም ድርሻቸውን የሚወስዱ ቁልፍ ቁልፍ በሆኑ የሥልጣን አውታሮች ውስጥ በማስቀመጥ ነው። አገሪቷ የምትመራው በሕግ አልበኛው ህዋት የትግሬ ወያኔ ቡድን በመሆኑ ያገዛዙ አውታሮች ሙሉ ታማኝነታቸው ለህዋት ብቻ ነው። ህዋት ፈላጭ ቆራጭ በመሆኑ ግልጽነት አይታሰብም። አመራሩም ሆነ ፈጻሚው አካል በህዋት ስትንፋስ የሚሠራ በመሆኑ ኃላፊነቱ ለህዋት ብቻ ነው። ባገዛዙ አናት ላይ ያለው አካል ዋናው ጭንቅላት በሙስና የነቀዘ ነው። ሙስናን በሕግ ፈቅዶ ይሰራበታል። እያንዳንዱ ተቋም የህዋት ምስል በመሆኑ ማናለብኝነት፣ ግዴለሽነት፣ አምባገነንነት ለሕዝብ ሶት ደንታ የማይሰጣቸው የህዋትን መመሪያ እየተቀበሉ አገርን ለአደጋ የሚያጋልጥ ሥራ እየሠሩ ነው። ዛሬ በአገራችን ሌብነት የተንሰራፋው፣ የአገር ሀብት የሚባክነው፣ ፍትሕ ደብዛው የጠፋው፣ ሰላም የጠፋው፣ የአገሪቷ ገጽታ የተበላሸው፣ ብልሹ አሰራሮች የተስፋፉት ሙስና አገሪቱን እንደ ሰደድ እሳት እየበላት ያለው በጥቅሉ ከሥልጣን ፒራሚዱ አናት ላይ የተቆናጠጡት ዘረኞች የጥቅመኝነት ሰንሰለቱን ቅርጽ አስይዘው ስለሚሠሩ ነው። በደርግ ዘመን ከጥሬ ሥጋና ከውስኪ ግብዣ ያልዘለለው ሙስና ዛሬ በቢሊየን ብር ደረጃ የአገር ሀብትን እስከ ማስበዝበዝ ተደርሷል። ከአምስት ዓመት በፊት የተባበሩት መንግሥታት ወያኔ ከሀገሪቱ 8.6 ቢሊዮን ዳለር በሕገ ወጥ መንገድ ተዘርፎ በአንዲት የላቲን አሜሪካ ደሴት መደበቁን በሪፖርቱ መግለጹ አይዘነጋም። ከሦስት ዓመት በፊት የወያኔ ምርጥ ነጋዴዎች፣ የፓርቲ ባለሥልጣኖች፣ ቱባ ቱባ ባለጸጎች ከነበሩትና በሙስና ተከሰው ለእስር የበቁትን የአንዱን ስም በማንሳት አንድ የቀድሞ የደርግ ባለሥልጣን ከስር በተለቀቁ ማግስት ማረፊያ የማጣታቸውን ነገር አብከንክኗቸው እንዲህ ብለው ተናገሩ። እስር ቤት የገባውን ባለጸጋ ካየሁት በኋላ አንዳችም ነገር በሥልጣኔ ዘመን ከዚች አገር ባለመውሰዴ ይቆጨኛል። ዘራፊው ባለሥልጣን ስለ ታሰረ ቤተሰቦቹ ምን ሆኑ? በዚያ የሥልጣን ጊዜው ባካበተው ሀብት ለልጆቹ መትረፍ ችሏል። እኔ ግን ከተፈታው በኋላ የምኖረው በሌሎች ሰዎች ደግነት ነው ሲሉ ቁጭታቸውን ገልጸው ነበር። የኚህ ሰውዬ ቁጭት ወይንም ጸጸት የሚጠቁመን በጥቂቱም ቢሆን የደርግንና የትግሬ ወያኔ አገዛዝ ሙስና የተለያዩ መሆናቸውን ነው። የትግሬ ወያኔ ቡድን 4 ኪሎን ከተቆጣጠረ ማግስት አንስቶ የግንባሩ ቀዳሚ መሪዎች ኢትዮጵያ አጣዳፊ ዕዳ ውስጥ ገብታለች በሚል ሰበብ ሙስናን በግላጭ መስራት ከጀመሩበት ጊዜ አንስቶ በረቀቀ ሁኔታ እየተካሄደ ነው። የኮንትሮባንድ የንግድ ማጭበርበርና የቀረጥ ዘረፋ ባራጣ ብድር ትስስሩ ተጧጡፏል። ከዚህ ቀደም ተሰምቶና ታይቶ በማይታወቅ መልኩ በሚሊዮን የሚቆጠር ብር አገዛዙ ራሱ ከፈጠራቸው ባለጸጎች ጋር ተበሰጣጥሮ የአራጣ ብድር ገበያ እንደደራም ብዙ መረጃዎች ቀርበዋል። የትግሬ ወያኔ ንብረት ነው የሚባልለት ኤፈርት በሙስና የናጠጠ ድርጅት በመሆኑ በአገርም ውስጥ ሆነ በውጭ አገር እንደ ልቡ ይንቀሳቀሳል። የሙስና ሽርክና ስኬታማነት በመላዋ አገሪቷ ዘርግቷል። ኤፈርት የፈጠራ ሀብት የለገሳቸውና በተቀነባበረ ፕሮግራም የልማት አብሳሪ ተደርገው የሚነዱ ጥቂት የቴሌቪዥን እንግዶች፣ ከዳያስፖራውም የሚመላለሱ ቱሪስት ኢንቨስተሮች የተንሰራፋው ሙስና የቸራቸውን ይዘው አገሬ ማውደም ተግባር ላይ ተሰማርተዋል። ወያኔ ከሦስት ዓመት በፊት የሙስና ተሳታፊዎች የቁጥር መስፈሪያ ሞልቷል በሚል ሰበብ በተለይም ከህወሓት ኤፈርት ድንጋጌ ቀይ መስመር የወጡትን ለቃቅሞ እንዳጎራቸው ሁሉ ከቅርብ ጊዜ ወዲህ ደግሞ አዲስ አደና ጀምሯል። ጎሰኞችና የሙስና ባለጸጎች እጅ ለእጅ ተያይዘው እንደሚሰሩ በአስረጅነት ኢትዮጵያ አገራችን ለናሙና የምትጠቀስ ብቸኛ ተምሳሌነት የሆነች አገር ናት። ኢትዮጵያ ቅንነት በሌላቸው ጠባብ ብሔርተኞች ሲሞግቷት፣ ገድሏን ለማፍረስ ጥድፊያ ሲያደርጉ፣ ብሔራዊ ታማኝነት ያጣውና ልዩነት መለያው ያደረገው ትውልድ በዝርፊያና የሀገር ሀብት ማውደም ሥራ ላይ ለመሰማራት አመችቷቸዋል። ላለፉት 26 ዓመታት ያህል የትግሬ ወያኔ የክፋፍለ ግዛ ፖሊሲ አገዛዝ ሳይታክተው የለፋው ከክህደት ማኅፀን የተፈጠሩትን አፈላልጎ በሙስና ውስጥ እንዲዘፈቁና ሙሉ በሙሉ ከወያኔ ጋር ተጠቃሚም ተጠያቂም ጠፊም እንዲሆኑ ለማድረግ ነበር። እነዚህ የኢትዮጵያን ገድል ለማፍራረስ የተመለመሉ ባለሀብቶች የትግሬ ወያኔ የዝርፊያ ኢኮኖሚ መወጣጫ መሰላል በመሆን ኅብረተሰቡ መዳኛና ፈውስ በማያገኝበት የሙስና መቅሰፍት ውስጥ ተዘፍቀው አገልግሎታቸውን ያበረክታሉ። በአንድ ወገኑ የኢትዮጵያን ገድል ለማፍረስ የተሰጣቸውን ወያኔ ልማታዊ መንግሥት ነው የሚለውን ተራ ውሸት ለማስተጋባት፣ በሌላው ወገኑ ደግሞ ለአብዛኛው የኢትዮጵያ ሕዝብ የምድር ገሃነም የፈጠረውን የትግሬ ወያኔ አገዛዝ የረቀቀ ዘረፋና ኢትዮጵያ ጠፍታ ትግራይን የማልማት ሕልም እንዲከናወን ዓለም አቀፍ ሽፋን ይሰጣሉ። ሙስና እንደ ጓሮ ጎመን ተዘርቷል። ሙስናው እንዲለማለም ደግሞ ወያኔ ሲቪል ቢሮክራሲውን ብቻ ሳይሆን የፍትሕ ሥርዓቱንም በአምሳያው ፈጥሮታል። የፍትሕ ተቋሙ በፖለቲካ ፓርቲ የተተበተበ ገንዘብ ሊገዛው የሚችል የፍትሕ ተቋም ተቀናቃኝ ድምፆችንና አቤቱታዎችን የማፈኛ ስልት በማበጀት የማናለብኝነት አረመኔያዊ አገዛዝ በዘውግ ማንነትና በሙስና ታግዞ አገሪቷን ለጥቂቶች የፌሽታ ለብዙሃኑ ደግሞ የዋይታ መድረክ አድርጓታል። የትግሬ ወያኔ አገዛዝ ለነገዱ ምቾትን ለማደል ሥልጣን በዋነኛነት ቁልፍ መሆኑን የተረዳ በመሆኑ በማንኛውም በአገራችን የመንግሥት ምሥረታ ታሪክ ውስጥ በተግባር ለመግለጽ ቀርቶ ሊታሰብ የማይችል ሥልጣንን ከኢኮኖሚው ዝርፊያ ጋር አጣምሮ ይዟል። በኢትዮጵያ ፍትሐዊ የሀብት ድልድል የለም። ከዜጎች የሚነጠቁ የከተማ ቦታዎች ለካድሬዎች ታማኝነት፣ አገልጋይነት፣ ታዛዥነት ላላቸው በገጸ በረከትነት ይተላለፋል። የባንክ ብድሮች ለህወሓት አባላት ይፈቀዳል። በልማት ስም የሚገኘው እርዳታ ወደ አንድ ክልል ይፈሳል። ከአገሪቷ የበጀት ፍጆታ ከፍተኛውን ድርሻ የያዘው ለአገዛዙ የሥልጣን መሠረት ለሆነው ክልል ይመደባል። ይህን የሚያጸድቅ የሚመራ የሚያስተዳድር ተቋም ተዘርግቷል። ወያኔ ዛሬ በዝርፊያ ጠግቦ በሙስና ባልጎ አምባገነንነቱ ከሚገባው በላይ ያበጠበት አገዛዝ ሆኗል። የፍትሕ ተቋም ማስከበሪያ የሚሆኑ ተቋማትን በጎሳ ፖለቲካ ፓርቲ በመተብተብ ግብሮች ለህወሓት ብቻ ለሚሰበስቡ ገንዘብ ሊገዛው የሚችል ተቋም በማስቀመጥ ተቀናቃኝ ድምፆችን የማፈኛ ድንጋጌ በማውጣት ደካሞችን ለማጥቃት የፖሊስና የጸጥታ ኃይሉን ስለያዘ በአገራችን የሙስናና የጓዳ ፖለቲካ እንዲሰፍን ተደርጓል። አገሪቷን እንዳሻው ለመርገጥ ሲቪል ቢሮክራሲውንም ሆነ የፍትሕ ሥርዓቱን በአምሳያው ስለፈጠረው በዘውግ ማንነትና በሙስና ብቃት በሌላቸው ክብር የለሽ ካድሬዎች እንዲጥለቀለቅ አድርጎታል። በወያኔ አሰልች የከፋፍለህ ግዛ ርዕዮተ ዓለም ፍልስፍና ምክንያት አገሪቷ የአምባገነኖች መቀለጃ ሆናለች። በመሆኑም የፖለቲካው ፍርድ ቤት መረጃን የሚጋፋና የአንጋፋውን የውሃት አመራር የሚያስተናግድ ተደርጎ ተይዟል። በሕግ አልበኝነት የተገነባ አገዛዝ ከላይ እስከታች በተዋረድ ሙስና ያስተዳድረዋል። ሞራላዊ ልዕልና የሕግ የበላይነት የሚያስጨንቀው አገዛዝ ባለመሆኑ ፍትሐዊ ዳኝነትና ሕሊና የሚባሉ ጉዳዮች አያሳስበውም። የግንባሩ ካድሬ ዳኞች ስልጣንና ተያያዥ ጥቅማጥቅሞችን ያጋበሱ አገርን ከፍተኛ ችግር ውስጥ በሚከት የሙስና ዙሪት ውስጥ አስገብተዋታል። በአገሪቷ ውስጥ አገልግሎት ማግኘት የሚቻለው በህገወጥ መንገድ ጉቦ እየተከፈለ ነው። የጉቦ ተቀባይ ደላላዎችም በአገሪቷ እንዳሸን ፈልተዋል። ህወሓት አንቆ በያዛት ኢትዮጵያ ሙስና ራሱን የቻለ አንድ ኢንዱስትሪ ሆኗል። የወያኔ ባለሥልጣናትና ሸሪኮቻቸው ድርሻቸውን በገፍ ያካብታሉ። ከቅርብ ጊዜ ወዲህ ግን የሀገሪቷ ብሔራዊ ኬክ በእጅጉ አነስተኛ በመሆኑ አንደኛው የበለጠ ድርሻ ሲሻ ከሌላኛው ጥቅመኛ ጋር መባላት ስለሚከሰት እርስ በርሳቸው ፍጥጫ ላይ ናቸው። የሙስና ዋና አከርካሪው ራስ ወያኔ ነው። ክፉኛ የነገሰውን ሙስና የሚያሽከረክረው ራስ ወያኔ ነው። ሌባው ራስ ወያኔ ነው። ዘርፈውም ነጥቀውም የማይጠግቡት ራሳቸው ወያኔዎች ናቸው። ሙስና መተዳደሪያ እንዲሆን ፈቃድ የሰጡት ወያኔዎች ናቸው። ያሳ ግማቱ ከጭንቅላቱ ነውና ያገዛዙን የታችኛውን እርከን ላይ ብቻ መዝመት ዋጋ የለውም። ሙስናን ከነካን አይቀር በዋነኛነት በስልጣናት ላይ የተቀመጠውን ወያኔን ማፍረስ የግድ ይላል። አገዛዙ በራሱ ሕግ የማይገዛና በሙስና የተጨማለቀ ነው። የወያኔ ተልእኮ ወለል ያለውንና በስውርና በግልጽ የሚካሄደውን የምንረዳ ወገኖች የአንድ ነገድ የበላይነት ጦስ ምን ያህል የመሥዋዕትነት አፋፍ ላይ እንዳደረሰን እንረዳለን። በአገሪቷ ውስጥ ወያኔ ያሰፈነው ሙስና ዘግናኝ መቅሰፍት ነው። ሙስና፣ ሌብነት፣ ዝርፊያ፣ ምግባረ ብልሹነት የወያኔ አገዛዝ አሻራዎች ናቸው። ወያኔያዊ መርገም በአገራችን ገኗል። በሙስና የነቀዘውን አገዛዝ ገፍትረን ለኢትዮጵያ ሕዝብ እፎይታ የሚሰጥ ሥርዓት ለማምጣት ሕዝባዊ እምቢተኝነቱ በከፍተኛ ደረጃ መፏፏም አለበት። ሕዝባዊ አመፁ ወያኔን ወደ ፍጻሜው እንዲገፋው ሁላችንም ሕዝባዊ አመፁን መርዳትና ማቀጣጠል ይጠበቅብናል እንላለን። ድል ለኢትዮጵያ ሕዝብ። አድማጮቻችን፣ የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭቱን ወደ ማገባደዱ ነን። የዛሬውን ስርጭት ያስተናገድናችሁ ንጉሡ ታምራት፣ ተኮላ ወርቁና እኔም ወርቁ ሞላ ነበርን። ደህና ቆዩልን እያልን በዚሁ እንሰናበታለን። ድል ለኢትዮጵያ ነው። I'm not alone.